ይህ የኢትዮጵያን በዚህ ሳምንት ወይም ኢትዮጵያን ዚስ ዊክ ሳምንታዊ የሬዲዮ መርሃ ግብር ነው። በዚህ መርሃ ግብር አዝናኝ ጽሑፎች፣ ትምህርታዊ ፕሮግራሞችና ቃለ ምልልሶች ይቀርባሉ።
መርሃ ግብራችንን ለመከታተል እድል ያላገኛችሁ አድማጮች በድረገጻችን ማለትም www.ethiopianthisweek.com በመግባት Guest of the Week የሚለውን ብትጫኑ የሳምንቱንም ሆነ ያለፉትን መርሃ ግብሮች ማግኘት ትችላላችሁ።
በፕሮግራማችን ላይ ያላችሁን አስተያየት ወይም ድጋፍ እንድታደርጉ ከፈለጋችሁ
በድረገጻችን ማለትም www.ethiopianthisweek.com በመግባት contact us በሚለው መልእክት ብትልኩልን ይደርሰናል። ስላስተያየታችሁም እናመሰግናለን። ተናስተልኝ አድማጮች፣ ዛሬ በዚህ በመኖርበት አገር አቆጣጠር May 18 2014 ሲሆን ዞተር ሁድ ምሽት በKFCD 990 AM ከምሽቱ 7 ሰዓት ከ30 በኢስተርን ሰዓት አቆጣጠር ማለት ነው። የምናሰማውን መርሃ ግብራችንን እንሆ ጀመርን። አድማጮቻችን ዛሬም እንደተለመደው የተለያዩ መርሃ ግብሮችን አቀነባብረን ይዘን ቀርበንላችኋል። በዚህ አጋጣሚ ፕሮግራማችንን በቀጥታ ዞትር እሁድ በKFCD 990 AM ከምሽቱ 7 ሰዓት ከ30 ጀምሮ በሚተላለፈው ማለት ነው እሁድ ካላገኛችሁት የሳምንቱን ፕሮግራም በስልክ ደውላችሁ መስማት የምትችሉ መሆናችሁን እናሳውቃችሁ እንፈልጋለን። የስልክ ቁጥራችን 712-432-9790 ነው። ደግሞ አለው 712-432-9790 ነው። በዛሬው መርሃ ግብራችን ላለፉት ተከታታይ ሳምንታት በሀገራችን ውስጥ ላለው ግብረ ሰዶማዊ ችግር ያለውን ሁኔታ መረጃ የሚሰጥ ቀጥታ በዚህ ህይወት ውስጥ ያለፉትን በማግኘት አሁን ግን ከዚህ ህይወት ወጥተው እንደውም ባለፈው ሳምንት የነበረችው እንግዳችን የሶስት አመት የልጅነት ስትሆን ሌላው እንግዳችን ግን ከግብረ ሰዶማዊ ህይወት ቢወጣም የኤችአይቪ ፖዚቲቭ ተሸካሚ እንደሆነና ሌሎች እሱ ያለፈበትን እንዳልፉ እንዳይታለሉ በውይይታችን ውስጥ ተቃሚ የሆነ ምክር የሰጠን እንግዳችን ነበር። ከነሱ ጋራ ያደረግነውን ያለፈውን ውይይት ለማዳመጥ ያልቻላችሁ አድማጮች ውይይቱን ለመስማት ከፈለጋችሁ ድረገጻችን ውስጥ ማለትም www.ethiopianthisweek.com ብትገቡ ያለፉት ውይይቶቻችን ከእንግዶቻችን ጋር ያደረግነው በሁለት ክፍል አለ በድረገጻችን ፊት ለፊት ገጽ ላይ ልታገኙት ትችላላችሁ። ግን ዛሬ ከነሱ ጋር ያደረግነው ውይይት ከመቋጫችን በፊት ይህ ችግር ከህክምና ወይንም ከሳይንስ አንጻር እንዴት ይታያል እንዲሁም ከእምነትና ከባህላችን አንጻር እንዴት ይታያል ብለን የተለያዩ እንግዶችን ይዘን ቀርበናል። የመጀመሪያው እንግዳችን የሁልጊዜ ፕሮግራማችን ተባባሪ የሆኑት ዶክተር በላይ ሀብተየሱስ የግሎባል ኢንተርፕራይዝ ፕሬዚዳንትና የቦርድ ሰብሳቢ ናቸው። ከዚች የመሸጋገሪያ ሙዚቃ በኋላ በቀጥታ ወደ ውይይቱ እንሄዳለን። አብራችሁን ቆዩ። ዶክተር በላይ ሀብተየሱስ በቅድሚያ እንደተለመደው ስለ ትብብሮ በጣም እያመሰገነን ባለፉት ለሳምንታት የተለያዩ ዝግጅቶችን በተለይ በዚህ በግብረ ሰዶማዊ ችግር በሀገራችን ስላለው ውይይቶችን ከተለያዩ እንግዶች ጋር ገን ነበር ያረግነው በቀጥታ በሰሚ ሰሚ ሳይሆን የዚህ ችግር ሰለባ ከሆኑት አንድ ወንድና አንድ ሴት ጋር ነበር ያረግነው። ወጣቶች ናቸው። በእድሜ በ30ዎች ውስጥ ያሉ ናቸው። አሁን ከዛ ህይወት ወጥተዋል። ከዛ ህይወት ወጥተው ወደ ማህበራዊ ህይወት ገብተዋል። የሆነ ሆኖ ግን ብዙ ጊዜ ብዙ ሰዎች ይሄ ነገር በተፈጥሮ የመጣ ነው ከተፈጥሮ ጋር የተገናኘ ነው እንጂ ሰው ሰራሽ አይደለም ይላሉ። እኛ ውይይት ስናደርግ ውይይት በእንግዶቻችንም ያሉን ነገር እንደዚህ ነው፣ እኛ እንደዚህ ሆነን አልተፈጠርንም በኋላ ነው ሰው ያመጣብን ነው የሚሉት። እርሶ ከህክምናው አንጻር ካሉትም ልምድ አንጻር ይሄንን ጉዳይ እስኪ እንዴት ታዩታል? ይሄንን ንወያይና ሌላ አንድ ጥያቄ ኖረኛል። አመሰግናለሁ።
ተነስተልኝ ወዳጄ ከሁሉ በፊት ተላቁ እግዚአብሔር በረከት ሰላም ፍቅር ከሁላችን ጋር ይሁን። እኔ በሞያዬ ብዙውን ጊዜ ያሳለፍኩት ከኒዮናታሎጂ ከሚባለው የህፃናት ህክምና የትንሽ ልጆች ፕሪሚዝ እንላቸዋለን ያለ ጊዜያቸው ተወልደው በኢንኪቤተር ውስጥ ለረጅም ጊዜ የሚቆዩ ከዛ በኋላ ብዙዎቹን እየረዳናቸው ወደ ደህና ሰውነት እንዲያድጉ የሚያስደርግ የፒዲያትሪክ ወይ የህፃናት ህክምና ከጽንስ ጋር የተያያዘ ማለት አንድ ልጅ ከጽንሶ ከ20 ሳምንት በኋላ ማለት ከ4 ወር ጀምሮ ከእናቱ ማህፀን ውጪ በኢንኩቤተር ልክ እንደ ማህፀን አርቲፊሻል ማህፀን ተፈጥሮለት ማለት ነው ሊያድግ የሚችልበት ሁኔታ ያጠናው የሰራው ሰው ነኝ። ስለዚህ እኔ የምመልሰው መልስ በተቻለ መጠን ካለኝ ልምድና ከሳይንሱ ከተፈጥሮ ጋር ወንድነት ሴትነት መቼ ነው የሚፈጠረው? ወንድ እንድንሆን ሴት እንድንሆን የሚያደርጉን ነገሮች ምንድን ናቸው? ከዛም በኋላ የወንድነትና የሴትነትን ባህሪ ደግሞ በህፃንነታችን ጀምሮ እስከ አዋቂ እስክንሆን ድረስ እንዴት ነው የምንለምደው? ከዛም አልፈን በወንድነትና በሴትነት መካከል ያለውን ግንኙነት ይሄ ወንድ ከሴት ጋራ ሴት ከወንድ ጋራ የሚያደርጉት ነገሮች ምንድን ናቸው ብለን በሰፊው ስንመለከት በተፈጥሮ በሳይንሱ ነው አሁንም ሄደው በመጀመሪያው ስምንት ሳምንቶች ውስጥ ነው ኦርጋኖጄኔሲስ የሚሆነው። ማለት አንድ እንቁላል እና ስፐርም ፈርትላይዝ ከሆነ በኋላ ህይወት ከተጀመረ በኋላ እስከ ስምንት ሳምንት ውስጥ ባሉት ጊዜ ውስጥ ነው ኦርጋንስ የሚፈጠሩት። ማለት አይን፣ ልብ፣ ኩላሊት፣ የጾታ ብልቶቻችን የሚፈጠሩት። የጾታ ብልታችን መጀመሪያ የወንዱን ሴቱም አንድ አይነት ነው። የሚለየው በምንድን ነው? ኤክስ ኤክስ ክሮሞዞም ያሉት ልጆች ሴት ይሆናሉ። ኤክስ ዋይ ክሮሞዞም ያላቸው ወንድ ይሆናሉ። አንዳንድ ጊዜ ኤክስ ኤክስ ዋይ ኤክስ ዋይ ዋይ የሚባልም አበረንት ሆኖ ያልተለመደ ነገር ሊኖር ይችላል። ግን በብዛት እነዚህን ክሮሞዞም ያላቸው ልጆች ወንድና ሴት ከመሆናቸው በፊት ብልታቸው አንዳይነት ነው። ምንድን ነው የሚሆነው? በስምንተኛው ሳምንት አካባቢ እናትየዋ ውስጥ ያሉት ኤስትሮጅን እና አንድሮጅን የምንላቸው ሆርሞንስ ፕሮዲስ በሚሆኑበት እና አፌክት በሚያደርጉበት ጊዜ ኤክስ ዋይ የሆነው የወንድነት ብልት ይፈጥራል። ኤክስ ኤክስ የሆኑት የሴትነት ብልት ይፈጥራሉ። ይህም ሆኖ በእናትየው ውስጥ ያለው ይሄ አንድሮጅን እና ኤስትሮጅን የምንለው የወንድነት ማስክሊን ወይም የሴትነት ኤስትሮጅን በሁላችንም ውስጥ አለ። በወንድም ውስጥ አለ፣ በሴትም ውስጥ አለ። በወንዶች ላይ ማስክሊን የሆነው አንድሮጅን በብዛት ይገኛል፣ በሴቶች ላይ ደግሞ ኤስትሮጅን የምንለው። ነገር ግን አንዳንድ ጊዜ ወንድም ሴቶችም አንድሮጀኒክ እና ኤስትሮጅን የምንላቸው ሆርሞኖች ጨመር ብሎ ያላቸው አንዳንድ ወንዶች ሴታ ሴትነት አይነት ጠባ ያላቸው አሉ። አንዳንድ ሴቶች የወንዳ ወንድነት አይነት ጠባ ያላቸው ሊኖሩ ይችላሉ። ይሄ ዳይቨርስ ነው፣ ስፔክትረም ነው ማለት አንድ አይነት የተወሰነ ነገር አይደለም። አሁን ወንድና ሴት የመሆን ጥያቄ አይደለም አሁን የመጣው። እንዴት ነው ወንድ ልጅ ሴት ልጅን በፍቅር ወይንም በጾታ ለመገናኘት የሚመኘው? ወንድ ከወንድ ጋራ ሴት ከሴት ጋራ የሚባለው ጥያቄ ላይ ነው እንግዲህ አሁን ጥያቄ የመጣው። የወንድነት የሴትነቱ ላይ ሳይሆን ወንድ ልጅ ከሴት ጋር፣ ሴት ልጅ ከወንድ ጋር መሆኑ ቀርቶ ሴት ከሴት ጋር፣ ወንድ ከወንድ ጋር የሚለው ነገር በብዛት 90% በላይ የምናየው የልምድ ጉዳይ ነው። ማለት ሴት ልጅ እያደገች ስትሄድ ወንዶችን የማፍቀር ለወንዶች አትራክሽን ቢኖራትም የወንድ ልጅ የመውደድ ሁኔታ በቤተሰቧ በህብረተሰቧ የምትማረው ነው። ወንዱም እንደዛው። ወንድ ብቻ ከወንድ ጋር ከኖረ ለምሳሌ ቦርዲንግ ስኩል ውስጥ ሴት ከሌለ ይሄ ሴክሹዋል እርጃቸው በሚመጣበት ጊዜ ወንድ ከወንዶች ጋር ሴክሹዋል አትራክሽን ሊጀምሩ ይችላል። ሴቶችም በተለይ ሴት ብቻ ባለበት አካባቢ እንደገና በቦርዲንግ ስኩል አካባቢ ብናየው ሴት ከሴት ጋር ብቻ የምትቆይ ከሆነ ይሄ ሴክሹዋል እርጁ በሚመጣበት ጊዜ ከሴት ከሴት ጋራ ኤክስፒሪየንስ ሊያደርጉ ይመጣሉ። ስለዚህ ሴቶች ከሴቶች ጋር ብቻ ከቆዩ፣ ወንዶች ከወንዶች ጋር ብቻ ከቆዩ ሴታዎች እና ወንዶች ሊገናኙ የማይችልበት ሁኔታ እየጨመረ ሲሄድ በቤተክርስቲያን አካባቢ በተለይ ቦርዲንግ ውስጥ የሚኖሩ እነዚህ መነኩሴዎች የሚባሉት እነሱ ናቸው በብዛት በእኛም ሀገር እንደሚባለው በኦርቶዶክስ ቤተክርስቲያንም ውስጥ ወንድ ለወንድ ጳጳሶቹ፣ ቄሶቹ ተማሪዎቻቸውን አታክ ያደርጋሉ የሚባል የሚስጥር በህብረተሰቡ ውስጥ የማይሰማ ነገር ብዙ ቄሶቹ የሚያውቁት ጉድ አለ። ካቶሊኮቹ በተለይ በዚህ በወንዶች ከወንድ ጋራ የወንዶች በብዛት አብረው የሚኖሩ ሴቶቹም በእነዚህ እነንዝ የሚሉት በሚኖሩበት አካባቢ ያ ይፈጠራል። በእንግሊዝ ሀገር እዚህም ሀገር ቦርዲንግ ስኩል በሚባለው በተለይ አቅመ አዳም እየደረስን ሀይ ስኩል ኮሌጅ አካባቢ ወንድ ለወንድ ብቻ፣ ሴት ብቻ ለሴት ብቻ ሲሆን ያላቸው ከወንድና ከሴት ጋር ያላቸው ግንኙነት እየቀነሰ ሲሄድ እርስ በርሳቸው መፈቃቀርን የሴክስ ኢንትረስት ማሳየትን ይጀምራሉ። በብዛት ይሄ የጌይ ፍኖመነን የተጀመረው ቦርዲንግ ስኩል አካባቢ በካቶሊክ በኦርቶዶክስ ቤተክርስቲያኖች በእስላሞቹም አካባቢ በጣም በወንድና ወንድ ሴትና ሴት ብቻ በሚገኙበት አካባቢ በልምድ የመጣ ጉዳይ ነው። ይሄ አሁን ዛሬ ትልቅ ሆኖ የምናየው ነገር ዋናው መሰረቱ አገራችን ኢትዮጵያ በጣም ቆንጆ ምሳሌ ናት። የብዙ ብሔር ብሔረሰቦች አገር ናት። የብዙ አይነት ስልጣኔ ያለበት አገር ነው። ባላገር ብትሄዱ ጌይ አታገኙ። ኢትዮጵያ ባላገር ውስጥ ብትሄዱ ጌይ ሴት ከሴት ጋር ወንድ ከወንድ ጋር በጣም አንዩዥዋል ነው። ከተማ ሀገር ግን ስትሄዱ አዲስ አበባ በተለይ ሴተኛ አዳሪ አካባቢ ወይንም ደግሞ እነዚህ ከካቶሊክ አካባቢ የሚመጡ በበጎ አድራጎት ድርጅት በቤተክርስቲያን አካባቢ የሚኖሩ ሰዎች በተለይ የእድሜ እኩያ ያልሆኑ ሽማግሌዎቹ ወጣት ህጻናቶችን አቢዝ የሚያደርጉበት ሁኔታ በከተማ ውስጥ የመጣ ጉዳይ ነው። ይሄም አሁን በአሜሪካ ቢሆን ከባል ሀገር ይልቅ በከተማው አካባቢ ነው ይሄ ነገር የሚታየው። ስለዚህ ወንድና ወንድ፣ ሴትና ሴት እርስ በርስ የሚገናኙበት እድል የሚጨምረው ወንድና ሴት የማይገናኙበት ነገር ወንድ ከወንድ ጋራ፣ ሴት ከሴት ጋራ በብዛት የሚያሳልፉበት ጊዜ መሆኑ በጣም ግልጽ ነው። ሌላ ሁለተኛ ነገር ይሄ የጌይ ነገር እኔ ሜዲካል ስኩል ተማሪ ሆኜ በብዛት አይገኝም ነበር። በመጽሐፉ ውስጥ የለም ነበር። አሁን ግን በብዛት ይበዛው ካለፈው 25 30 አመት በኋላ ነው። በብዛት በኒዮናታሎጂ ትምህርት ደረጃ ስንመለከት ብዙዎቹ በምዕራብ ሀገር የሚገኙ ወጣቶች የሚጋቡት አልኮል ድረግ ወሰዱ በኋላ ነው ግብረ ስጋ የሚያደርጉት የሚያረግዙት። እኔ እዚህ ሀገር ዋሽንግተን ዲሲ በመሰራበት ጊዜ ዲሲ ጀነራል ኒዮናታሎጂ ወይንም የህፃናቶችን የምንቀበለው እንደ ሌላው ሀገር እንደ እንግሊዝ እንደ ህንድ እንደ ኢትዮጵያ እናት አባት ልጆቻቸውን ይዘው በምጥ በአምቡላንስ ወይም በፈረስ በበቅሎ አይደለም። ህፃናቶቹ ሴቶቹ ልጆቻቸውን ደምፕ ነው የሚያደርጉት ዌስት ባስኬት ውስጥ ሌሊት ከሚድናይት በኋላ። የኛ ሴኩሪቲ ሰዎች እና እኛ ሐኪሞቹ ቆመን እንጠብቃለን የህፃን ልጅ ድምፅ ስንሰማ። እነዛ ልጆች ወስደን ስንመለከታቸው ስናሳድጋቸው እናት የለችም አባት የለም ብዙዎቹ አልኮል እና ድረግ አዲክት ናቸው ኦልሬዲ ይንቀጠቀጣሉ። እና ቦርደር ቤቢ ብለን 20-15 አመት ዲሲ ጀነራል ውስጥ አሁንም የሚኖሩ ልጆች አሉ አባትና እናት የሌላቸው። እነዚህ ልጆች አዲክሽን ይጀምራሉ። ብዙዎቹ በእንደዚህ አይነት ሁኔታ በአልኮል አካባቢ በድረግ አካባቢ የተጸነሱ እናትየዋ ጸንሳ ድረግ የምትወስድ ከሆነ በተለይ ቅድም እንዳልኩት ለመጀመሪያ 8 ሳምንት ሳታውቅ ኦርጋኖጀነሲስ የልጆቹ ብልቶች በሚፈጠሩበት ጊዜ አልኮል ድረግ የምትወስድ ከሆነ ያ ቅድም ያልኳቸው ኤስትሮጂን አንድሮጂን የሚባለውን ሆርሞን ኢምፓክት ያደርገዋል። ስለዚህም ወንድ ልጅ ሆኖ የሴታ ሴትነት ጠባይ እየጨመረ ሊመጣ ይችላል። በተለይ በምዕራቡ ሀገር ባለፈው 30 አመት ነው እንግዲህ የጌ የምንለው አቴንሽን ደፊሲት ሲንድሮም የምንለው ደግሞ ይሄ ኦቲዝም ስፔክትረም የምንባለው። እኔ ተማሪ ሆኜ ሜዲካል ስኩል በጣም ትንሽ ፓራግራፎች ነበር የሚገኘው በአሽከናሲ ጁስ በጣም በጥቂት ሀሰቦች እየተባለ። ዛሬ ግን አሜሪካ ውስጥ አቴንሽን ደፊሲት ሲንድሮም የሌለበት ልጅ ቢገኝ በጣም እድለኞች ናቸው። እና የሴቶች እና የወንዶች ግብረ ስጋ በሚያደርጉበት ጊዜ በአልኮል እና በድረግ ውስጥ ቆይተው የልጆቹ ኦርጋኖች በተለይ በመጀመሪያዎቹ 8 ሳምንት ውስጥ ሴቷ ሳታውቅም ወና አውቃ አልኮል እና ድረግ የምትወስድ ከሆነ አልኮል እና ድረግ በእሷ ውስጥ ያለውን ሆርሞኖች ኢምፓክት ያደርገዋል። ስለዚህም አቴንሽን ደፊሲት ሲንድሮም ኦቲዝም ስፔክትረም የሚባለው አሁን በብዛት በአሜሪካ ውስጥ የምናየው ጀንደር አይደንቲቲ ክራይሲስ ሆሞሴክሹዋሊቲ ሁሉ ከዛ ጋር የተያያዘ ነው የሚሉ የሳይንስ ማመልከቻዎች አሉ። ለምን እነዚህ ጉዳዮች በሌሎቹ ትራዲሽናል በሆኑ ካልቸሮች ውስጥ ማለትም አልኮል ድረግ ሳያስፈልጋቸው በትዳር በጥንቃቄ ወንድና ሴት ተገናኝተው ልጅ የሚወልዱበት የሚጸንሱበት አካባቢ እነዚህ አካባቢዎች በብዛት አይገኝም። ስለዚህ ይሄ የጠየቀኝ ጥያቄ ሳይንሱም ሙሉ ለሙሉ በተፈጥሮ ነው ወይስ በልምድ ሰው ሰራሽ ነው ወይንስ ተፈጥሮ ነው የሚለውን በሙሉ አይመልስም። ነገር ግን ይሄ ሁኔታ በምዕራባዊ አገሮች አካባቢ በከተማ አካባቢ እጅግ እየበዛ መሄዱ እንደሆነ ቦርዲንግ ስኩል አካባቢ በቤተክርስቲያን አካባቢ በተለይ በካቶሊክና በእነዚህ ወንዶችን ብቻ ሴቶችን ብቻ ልጃገረዶችን ወንዶችን በሚያካባው አካባቢ ይሄ ነገር በካቶሊክ ቸርች ውስጥ ለምን እየበዛ እንደመጣ የሚያሳየው ምንድነው? ሁለቱም የተፈጥሮም በተለይ በጽንስ ጊዜ እናትየዋ ለአልኮል ለድረግ እና ለሌላም ሰብስታንስስ ኤክስፖዝ ከሆነች ያንን የሚፈጠረውን ህፃን ሰውነቱን ወይም ኦርጋኖጀነሲስ የምንለውን በመጀመሪያ 8-10 ሳምንት ውስጥ ኢምፓክት ሊያደርገው ይችላል። ስለዚህም ያ ልጅ ከተወለደ በኋላ አልኮሊክ ሆነው የሚወለዱ አሉ፣ ድረግ አዲክት ሆነው የሚወለዱ አሉ፣ ሌላም አልፎ ጀንደር አይደንቲቲ ክራይሲስ የሚፈጠርባቸው አለ፣ ቢሄቪራል ችግር ያለባቸው ካግኒቲቭ የምንለው የአእምሮ መታወብ ብዙ አይነት ችግር በጽንስ ጊዜ ለረጅም ጊዜ በአልኮል በድረግ ቶክሲክ በሆነ ኤንቫይሮንመንት ውስጥ የተጸነሱ ልጆች ሊመጣባቸው የሚችል ነው። ያም ሆኖ ይህ በሀገራችን ደረጃ ስንሄድ ይሄ ችግር በቤንሻንጉል በቤኒ ወይንም በአፋር ባላገር ውስጥ አናየውም። የምናየው አዲስ አበባ ከተማ ውስጥ ነው። የት? ፒያሳ አካባቢ ሴተኛ አዳሪዎች ያሉበት አካባቢ ነው። ይህንን አቢዝ የሚያደርጉት ደግሞ ሁለት እኩያሞች የስድስትና የስድስት አመት ወንዶች የስድስትና የስድስት አመት ሴቶች ልጆች አደሩ። የምንመለከተው ምንድን ነው? በጣም ሽማግሌ ወንዶች ህጻናቶችን አቢዝ ያደርጉና ሲቸገሩ ነው። ሌላው በትክክል ለመናገር የምፈልገው ባዮሎጂካሊ የወንዶች መቀመጫ ወይም የሴቶች መቀመጫ እና የሴቶች የግብረ ስጋ መገናኛ ባዮሎጂው የሚቆጥ ሰው ለሴክሹዋል አክቲቪቲ የሚመች አይደለም። የሴቷ ብልት ነው እንጂ የወንዶች ቂጥ ወይም የሴቶች ቂጥ ለዛ አይመችም። ምን ማለት ነው? ይቀደዳል፣ ይደማል፣ ባክቴሪያ ያመጣል፣ በሽታ ያመጣል። የሴቶች ግን ብልታቸው ለሴክሹዋል አክቲቪቲ በተለይ በእንግሊዝኛው ብናገር ለፍሪኩዌንት ራቢክ የተዘጋጀ ነው። እንደ ስፖንጅ የሆነ ቲሹ ነው። ስለዚህ ተፈጥሮ እግዚአብሔር ሲፈጥረን ወንድ ለወንድ ወይንም ወንዶች በሴቶች ቂጥ ውስጥ ሴክስ እንዲያደርጉ ቢያደርግ ኖሮ ያንን ሚኮሳውን ይለውጠው ነበር። ስለዚህ በአጠቃላይ ስንመለከት ከተፈጥሮ ሕግ ውጪ የሆነ በሰዎች ልማድ በተለይ አልኮሆል፣ ሲጋራ እና ይሄ ኬሚካል በተለይ ድራግ አቢዩዝ ባለበት አካባቢ በተለይ ደግሞ ለረጅም ጊዜ በተለያየ ምክንያት ከሴቶች ከወንዶች ተለያይተው የኖሩ ኃይሎች ይህንን ጠባይ ከለመዱ በኋላ ሽማግሌዎች ህጻናቶችን አሁን ሲጋቡ እንኳን ብትመለከቱ ኩያሞች በብዛት አይጋቡም እና አቢዩዝ አለበት። ስለዚህ በአጠቃላይ ስንመለከተው ሳይንሱ መልስ አይሰጥም ቁርጥ አድርጎ። ግን ግልጽ የሆነው ነገር የተለምዶ እንደማንኛውም ወንድ ከሴት ጋራም ለግድም ግንኙነት ለማግኘት የሚለመድ ነገር እንደመሆኑ መጠን ወንድ ከወንድ ጋር ሴት ከሴት ጋር የሚደረገውን ግንኙነት ከልምድ ጋራ በብዛት የተያዘ ነው ለማለት ነው።
እሺ፣ በጣም በጣም አመሰግናለሁ ዶክተር በላይ፣ በጣም ሰፋ ያለ ማብራሪያ ነው የሰጡኝ ለጥያቄው። እርግጠኛ ነኝ አድማጮችም በዚህ ጉዳይ ላይ ጭብጥ ይኖራቸዋል፣ ግንዛቤ ይኖራቸዋል ማለት ነው። ትልቁ ነጥብ ምንድን ነው? ይሄ በባዮሎጂ የባዮሎጂ ችግር ወይም ደግሞ ተፈጥሯዊ ችግር ሳይሆን ዋናው ነገር ልጆች ወይም በእንደዚህ አይነት ሁኔታ ውስጥ ወደ ግብረ ሰዶማዊነት ወይንም ወደ ሆሞሴክሹዋሊቲ የሚገቡ ሰዎች የሚያስገባቸው አካባቢው ነው፣ ያሉበት ቦታ ነው፣ ህብረተሰቡ ነው፣ የሚገናኙበት ቦታ ነው። እና ከአካባቢው የተፈጠረ እንጂ ተፈጥሮ እንደዛ ሆኖት ስለተፈጠረ አይደለም የሚለው ነው ትልቁ ነጥብ እዚህ ላይ የምናየው። እና ከዚህ ጋር አያይዤ አንድ አጠር አድርገው እንዲመልሱልኝ የሚፈልገው ደቂቃም እያነሰብኝ ስለሆነ ነው፣ ሌላም እንግዳ ይኖረኛል። ብዙ ጊዜ እኔ ባለፈው 2-3 ሳምንት በዚህ በቃለ ምልልሳችን ላይ ያቀረብኳቸው በዚህ በህይወት ውስጥ ያለፉ ናቸው። አንዱ ለ32 ዓመት ያለፈ ነው። አንደኛዋም ወጣት እንደዚህ በዚህ ህይወት ውስጥ ነበረች። ይሄ ችግር የመጣባት ልክ እርሶ እንዳሉት በራሷ እንደዚህ አይነት ሰው ሆና አልነበረም። መጀመሪያ እንደውም የወንድ ጓደኛ ነበራት። በኋላ ግን ከዚች ልጅ ጋራ በእንደዚህ አይነት ግንኙነት በምትጀምርበት ጊዜ ወንድን መጥላት አይነት ሁኔታ ውስጥ ነው የገባቸው። ግን በዚህ መቀጠል አልቻለችም። እንደውም አሁን ከዛ ህይወት ወጥታ አሁን የ3 ዓመት ልጅ አላት እና ሁለቱም በጋራ የነገሩኝ አንድ ነጥብ አለ። ምንድን ነው? እነዚህ ልጆች ከዚህ በፊት በግብረ ሰዶማዊ ህይወት ውስጥ ስለነበሩ ህብረተሰቡ በመጥፎ አይን ነበር የሚያያቸው እና በእኛ ህብረተሰብ፣ በእኛ እምነት፣ በእኛ ባህል እንደዚህ አይነት የሚያደርግ ሰው ብዙ ጊዜ በጥሩ ሁኔታ አይታይም። እና አሁን ግን ስህተታቸውን አውቀው ከስህተታቸው ታርመው ወደ ትክክለኛው ህይወት ከተመለሱ በኋላ አሁንም ቢሆን ያ ስቲግማ አለ። አሁንም ቢሆን ህብረተሰቡ የሚያያቸው እንደዛ አድርጎ ነው። እና በሁለት በኩል እየተጎዱ ነው ያሉት። አንደኛ የጌዩ ኮሚኒቲ እነሱን አግሏቸዋል። ሁለተኛ ደግሞ ማህበራዊ ህይወት ውስጥ ገብተው ተቀላቅለው መኖር አልቻሉም። እና ህብረተሰባችን ለዚህ አይነት ነገር ዝግጁ አይደለም። እንደዚህ ያለመሆኑ ደግሞ ምናልባት ሌሎች ከዚህ ህይወት ውስጥ ራሳቸውን እንዳያወጡ አድርጓቸዋል። በታቡ እንዲኖሩ፣ ተደብቀው እንዲኖሩ አድርጓቸዋል። በዚህ በኩል መንፈሳዊ ዝግጅት የለም። ይህንን እስኪ ባጭሩ ይመልሱት።
እንግዲህ አሁን የምንናገረው በጣም ከባድ ሁኔታ ነው። ሰዎች በተለይ በእኛ ሀገር አካባቢ የራሳችን የተለያዩ ባህሎች አሉ። በጣም ቆንጆ ሀገር ነው ያለን። 120 በላይ ብሔር ብሔረሰቦች፣ ልዩ ልዩ ቋንቋ፣ አኗኗር፣ ስልጣኔ ያለበት ሀገር ነው እና በዚህ ምክንያት ዳይቨርሲቲ የምንለው ብዙሀንነትን የምናከብር ህዝቦች ነን። ስለሆነም ይህ ብዙሀንነት የእነዚህን ወንድሞቻችን እህቶቻችንንም ህይወት ማቀፍ መቻል አለበት። አንተ ከኔ ቋንቋ ልዩ ስለሆነ፣ አለባበስ ልዩ ስለሆነ፣ አነጋገርስ ልዩ ስለሆነ፣ ባህል ልዩ ስለሆነ ከኔ የምታንስ መሆን የለብህም። እንዳውም የእኛ ሀገር ባህል ሁሌ እንደምንለው መብትና ግዴታ ነው። መብታችን ሌላውን ወንድማችንን እህታችንን ማክበር ነው። ግዴታችን ደግሞ እውነት በመረጋገጫ ላይ ወይንም በማስረጃ ባለው ሁኔታ ላይ መንቀሳቀስ ነው። ስለዚህ ይሄ እስከሆነ ድረስ ኢትዮጵያኖች ከሌሎች ብሔረሰቦች ያለም ህዝቦች የተለየ እድል አለን። ከኛ የተለዩ በተለይ አሁን የምትላቸውን አይነት ወንድሞች እህቶቻችንን አጥፈን የመቀበል ችሎታ ከሌላው ብሔር ብሔረሰቦች ባለም ውስጥ ካሉት ሁሉ የተለየ ችሎታ አለን ብዬ ማምነው ለምንድን ነው? እኛ በአፈጣጠራችን ብዙሃንነት ያለብን ህዝቦች ነን። ብዙ እኮ የተለያየ ቋንቋ፣ የተለያየ ባህል፣ የተለያየ መልክ፣ የተለያየ ሃይማኖት፣ የተለያየ ዘይቤ ያለን ህዝቦች አንድ ላይ የመኖር ኃይል ስላለን እነዚህን ወንድሞች እህቶቻችንን ባለባቸው በችግራቸውም ይሁን በተፈጥሮም ይሁን በልምድም ይሁን ከዛ ተላቀው ራሳቸውን ወደ ተሻለ ህይወት ለመምራት በሚያደርጉት እንቅስቃሴ ላይ የግብረሰዶም ኮሚኒቲ ሆነ የሄትሮሴክሹዋል ወይንም ወንድና ሴትን የሚያከብሩ ህብረተሰብ የነዚህን ወንድሞቻችንን የማክበር የነሱን ማንነት ደግሞ በሚነግሩን እውነት ላይ ተመስርተን ከባህላችን ጋራ ይዘን የማቀፍ ልምዱ በታሪካችን አለ። ያሁንም ህብረተሰብ ያንን አይተን እነዚህን ወንድሞቻችንን እንደ አዲሱ ማንነታቸው አቅፈን ተቀብለን ማንነታቸውን ይዘን የማክበር ሁኔታ እንግዲህ የመከባበር ጉዳይ ትልቅ ጥያቄ ያለው ምን ማለት ነው? እያንዳንዳችን በእግዚአብሔር የተፈጠረን ሰው ስለሆን የእግዚአብሔር ልጅ ነን ማለት ነው። ስለዚህ አንድ የእግዚአብሔር ልጅ አንድኛውን የእግዚአብሔር ልጅ ሊንቀው ሊነቅፈው አይችልም አይገባም። ኢቭን ኃጢአተኛ ኢቭን የተሳሳተ ሰው ቢሆን ሰውየውና ስተቱን መለየት መቻል አለበት። በእግዚአብሔር አምሳያ የተፈጠረውን ሰው የመቀበል ሁኔታና ይሄ ደግሞ በኢትዮጵያ ውስጥ ችግር አይመስለኝም። እርግጥ ለጊዜው መደናገጥ አለ። አሁን ደግሞ በተፈጠረብን በተለያየ የኢኮኖሚ የሶሻል የፖለቲካ ምንድነው መፋጠጥ ምክንያት ኢንቶለራንት የሚባል የኛ ባህል ያልሆነ የፈረንጅ የአረብ ባህል የቻይና ባህል የአውሮፓ ባህል እየለመድን መተናል። ያንን ትተን ወደ ድሮ ባህላችን ከሄድን በመብትና ግዴታ ዓለም እስከ ገባን መብታችን መከባበር ብቻ ነው። እኔ አንተን ወንድሜን ወንድ ወሰን ለመስም እንደ ደስ ይላል የወንድ ወሰን ሳከብርህ አንተ አውቶማቲካሊ እኔን ታከብረኛለህ። ለምን? መከባበር ፖዚቲቭ ኤነርጂ ነውና። እኔ ደግሞ ሁልጊዜ ኮንሲስተንትሊ እውነቱን ከነገርኩ እኔን ማመን ትጀምራለህ። ዶክተር በላይ እውነቱን ነው የሚናገረው፣ የሚያውቀውን ነው የሚናገረው፣ አውቆ አያሳስተኝም። እና ይሄ የመተማመኑ ጉዳይ የሚመጣው እውነት በመናገር ከዛ አልፎ ደግሞ በመከባበር ነውና እነዚህን ወንድሞቻችን እህቶቻችን የድሮ ግብረሰዶም ይሆኑ ያሁኑ ሌላ ይሆኑ ኢቭን አሁን ግብረሰዶም ውስጥ ያሉትንም ኤችአይቪ ያለባቸውንም ቆማጣ የሆኑትንም የአእምሮ በሽታ ያለባቸውንም ጤነኛ ነን የሚሉትን ወይ የአእምሮ በሽታ ያለባቸው ሁሉንም በማንነቱ የእግዚአብሔር ልጅ ስለሆኑ አክብረን መቀበል የኢትዮጵያዊነት ባህሪያችን ነው። ወደ ጥንታዊ ኢትዮጵያዊነት ብንመለስ እያንዳንዱ ህብረተሰብ ማክበር እንጀምራለን። እና እነዚህም ወንድሞቻችን እህቶቻችን አንተ የጠቀስካቸው በእግዚአብሔር ልጅነታቸው ብቻ ሊከበሩ ይገባል። ስህተታቸውን ወይንም የኑሮ ሁኔታቸውን ለውጠው ሲመጡ ደግሞ ያንንም ስህተት መቀበል አለብን። ችግሩ ምንድን ነው እንግዲህ? ፕሬሸር አለ። የተለያዩ ኃይሎች በኢትዮጵያ ላይ ዛሬ ፕሬሸር የሚያደርጉበት ጊዜ ነው። ስለዚህ ገንዘብ ያለው ሀብት ያለው የራሱን ሃይማኖት የራሱን ሞራል የራሱን አስተሳሰብ በሌላው ተጽዕኖ ያደርጋል። አሁን አሜሪካ አውሮፓውያኖች በዚህ በግብረሰዶም ምክንያት በአፍሪካ ላይ ገንዘብ እየከለከሉ እንደምሰማው የዩጋንዳ ነው መሰለኝ እና የዩጋንዳ ነው 30% የጤና በጀቱን የዩኤስአይዲ እና አፍሪካ ዩሮፒያን ዩኒየን ስለቀነሱባቸው 30%ቱ ሰራተኛ ተሰናበቱ ይባላል። ገንዘብ ስለሌለን የሌሎቹ ባህል በእኛ ላይ ተጽዕኖ እየተደረገብን ነው። እና ያ እንዳይሆን መድኃኒቱ የድሮ የስልጣናችን ነው። ያውም አንተ ትብስ አንቺ ትብስ የምንለው ከዛም አልፈን ራሳችን ሰርተን የራሳችን ጌታ ለመሆን እንድንችል በርትተን በስልጣኔው እንቅስቃሴያችን በስራ እንቅስቃሴ ብንጠመድ እነዚህን ወንድሞቻችን እህቶቻችንን አቅፈን መያዝ እንችላለን። የግድ የቻይና አሽከር መሆን የለብንም፣ የአረብ አሽከር መሆን የለብንም፣ የአሜሪካ አሽከር መሆን የለብንም፣ የአውሮፓ የራሳችን ኢትዮጵያዊ የሆነ ስልጣኔ ባለቤት እንድንሆን ወንድሞቻችንን እህቶቻችንን የእግዚአብሔር ልጆች ናቸውና ማክበር አለብን። በእውነት ላይ በፍትህ ላይ የተመሰረተ የግልና የጋራ ህይወት መመስረት እንችላለን። እና በሰፊው ስመለከተው ይሄ ፈተና ነው። አዲሱ ትውልድ ሁኔታውን እያጠራ ሲመለከት በኢትዮጵያዊነቱ እየኮራ ማንነቱን እያወቀ ሲሄድ ሁሉንም እናቅፋቸዋለን። ሰውነቱ እንጂ ስራው ማንነቱ የሚወሰነው በሰውነቱ በእግዚአብሔር ልጅነቱ ነው። ሰው በስራው ሊሳሳት ይችላል፣ ከስሳቱ ሊማር ይችላል። ማንነቱ ግን እግዚአብሔር ቅዱስ ሰው መሆኑን ያንን የሚያከብር ባህል ነው ያለንና እኔ ተስፋ ማረገው የወንዶሰን እነዚህን ወንድሞቻችንን አቅፈን እንደግፈን የታመሙትንም ኤችአይቪ ያለባቸውን ሌላ በሽታ ያለባቸውን የሰው ልጆች እግዚአብሔር ልጆች ናቸውና አቅፈን ተንከባክበን በባህላችን መሰረት ወደፊት መሄድ እንችላለን የሚል ተስፋ ነው ያለኝ ወንድሜ።
በጣም አመሰግናለሁ ዶክተር በላይ ሰፊ ማብራሪያን የሰጡን። በእርግጥ እንደሚያውቁ የሰዓት ጉዳይ ችግር ስላለብን ነው። አርማቻችን እየተወያየን የነበረው ከሁል ጊዜ ፕሮግራማችን ተባባሪ ከዶክተር በላይ ሀብተ ኢየሱስ የግሎባል ኢንተርፕራይዝ ፕሬዚዳንትና የቦርድ ሰብሳቢ እንዲሁም ደግሞ በሙያቸው ፔዲያትሪክስ ናቸው ሰፊ የሆነ ማብራሪያን የሰጡን። አርማቻችን ፕሮግራማችንን በቀጥታ ዘወትር እሁድ ምሽት በኬኤፍሲዲ 990 ኤም ከ7:30 ጀምሮ መስማት ትችላላችሁ። ይህንን መስማት ባትችሉ በድረገጻችን ላይ www.ethiopianthisweek.com በመግባት በዛ ማግኘት ትችላላችሁ። አጋጣሚ ሆኖ ይሄ ካልተገኘ ደግሞ በስልክ በቀጥታ የዚህን ሳምንት ፕሮግራም ከሰኞ እስከ ቅዳሜ ድረስ በማንኛውም ቦታ በማንኛውም ጊዜ በስልካችሁ መስማት ትችላላችሁ። የስልክ ቁጥራችን 7124329790 ነው። ደግሞ አለው 7124329790 ነው። ዶክተር በላይ ሀብተ ኢየሱስ በድጋሚ በጣም አመሰግናለሁ። በተመሳሳይ ጉዳዮች ላይ በተመሳሳይ ርዕሶች ላይ ሰፋ ያለ ውይይት እናደርጋለን። ዛሬ ስለሰጡን ሰፊ ማብራሪያ እያመሰገንኩኝ በሚቀጥለው ጊዜ ደግሞ እንደምንገናኝ ተስፋ ማድረግ የዛሬን ፕሮግራም በዚህ ያበቃለሁ። አመሰግናለሁ ዶክተር።
እግዚአብሔር አንተንም አድማጮቻችንንም ሀገራችን ኢትዮጵያ ይጠብቅ። እግዚአብሔር ይባርከን። ደህና ሁንልኝ።
አሜን አሜን። እንግዲህ ሰዓታችን እየተጠናቀቀ ነው። አድማጮች ፕሮግራማችንን ለመከታተል እድል ያላገኛችሁ ያለፉትን ፕሮግራማችንን ለማግኘት www.ethiopianthisweek.com እና ethioonyoutube.com በመግባትና ከዚህም በተጨማሪ በፌስቡክ አድራሻችን ልታገኙን ትችላላችሁ። በድጋሚ ፕሮግራማችንን ስፖንሰር ለማድረግ ወይንም እዚያ አካባቢ በቀላሉ የማታገኙአቸውን እቃዎች ለማዘዝና የራሳችሁንም እቃዎች ለመሸጥ ከፈለጋችሁ ለዚያ ያዘጋጀነው ፔጅ ስላለ ያንን መጠቀም ትችላላችሁ። እስከ ሳምንት ቸርን ሰንብት እያልን እንሰናበታለን።